ወደ እውነት ሁሉ በሚመራን ባንተ ጸጋ እንድንማር ቃልህንም እንድንሰማ እግዚአብሔር ሆይ እጅ በዚህ ስፍራ ትሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ብዙ ሰዎች መጽሐፍ ቅዱሳቸውን በብዙ አይነት መንገድ ያነባሉ እና በጌታ ቤተ ቆዩ ሰዎች ሁሉ የማንበባቸው ሁኔታ ከጌታ ህዝብ ጋራ አብሬ ስኖር ካየሁት ሲናገሩ ከመሰማው መጽሐፍ ቅዱሳቸውን ሰዎች በብዙ አይነትና መንገድ ነው የሚያነቡት እና አንደኛው አንዳንድ ሰው የሚያነብበት ዘዴ ምን ይመስላል? እስኪ እናንተ ልጠይቃችሁ እንዴት ነው የሚያነቡት ሰዎች? እስኪ ከመጣቁት ያነባበብ ሁኔታቸው እንዴት ነው? randomly ዝም ብለው በቃ እንደው ሳያነቡ መጽሐፍ ቅዱስን እንደው እንትን ሳይሉት ቅር ስለሚላቸው በቃ ዝም ብለው የከፈቱ ያነባሉ። አንዳንድ ሰዎችም በየዋህነት እግዚአብሔር ወይ ተናገረኝ ብለው ለተጨነቁበት ነገር እንደ ሎተሪ መጽሐፍ ቅዱስን እየገለጡ ያነቡታል። ሌላስ? እንደማንኛው መጽሐፍ ቅዱስን ያነቡታል። በነገራችን ላይ መጽሐፍ ቅዱስን ከመጀመሪያ እስከ መጨረሻ የሚያነቡ ሰዎች አሉ፣ ግን በታማኝነት ያነባሉ። አንድ ወንድም አስተውሳለው የነ ጂሚ ዶርም ነበርና በአመት አዲስ መጽሐፍ ቅዱስ ነው የሚገዛው። ከዳር እስከ ዳር ይጨርሰዋል። በደም ያቀለመ ያሰመረ ያነባዋል። በአመቱ መጨረሻ ላይ ሲጨርስ ሌላ ደግሞ ባይብል ያነባል። እንደዚህ ነው የሚያረጋው። እና አንዳንድ ሰዎች የማንበቢያ መመሪያዎችን ይጠቀማሉ። አሁን ለዚህ ቤተክርስቲያን አባላቶች ከዚህ በየጊዜው እንደምንሰጣቸው አይነት አንዳንዶቹ ዴይሊ ዲቮሽናል የሆኑ ጽሁፎች ጋራ ኮሜንተሪ ያሉት ዴይሊ ብሬድ የሚባል ድሮ ታስተውሳላችሁ ብዙ ኢትዮጵያ ውስጥ የታወቀች ነች የዴይሊ ብሬድ፣ ከዛች ጋራ የተመረጡ ጥቅሶችን ያነባሉ። እና ብዙ አይነት የመጽሐፍ ቅዱስ ያነባበብ ዘዴዎች አሉ ሰዎችም ያነባቸው። እና ምንድነው በእነዚህ ያሉ አይነ አነባበብ ዘዴዎች ልክ ነው ልክ አይደለም የሚለው ነገር ሳይሆን ትልቁ ነገር አንድ የሚያሳስብ ትልቅ ነገር አለ። በጣም ትልቅ የሚያሳስበኝ ነገር አለ። እኔ በበኩሌ መጽሐፍ ቅዱስ ስለ ሃይማኖታችን የሚያስተምረው እግዚአብሔርን የምንተዋወቅበት ፈቃዱን የምናውቅበት መሆኑ ቀርቶ ለኛ ፍላጎት የሚውል መጽናናትና ተስፋ የምናገኝበት መጽሐፍ ብቻ ይሆናል። ይሄ በጣም አደገኛና የሰውን የሃይማኖት አቅምና ህይወት የሚጎዳ መሰረታችንን የሚያናጋ ባህሪ አለው። መጽሐፍ ቅዱስ የእግዚአብሔርን ሐሳብ የምናገኝበት ፈቃዱን ዓላማውን የምናገኝበት መሆኑ ቀርቶ የኛን ነገር ብቻ የሰው እያንዳንዱ ሰው የራሱን ፍላጎት በቃ ሲቸገር ለመጽናናት በተጨነቀበት ነገር እግዚአብሔር ከርሱ ጋራ መሆኑን ለማወቅ ለዕለት ዕለት ብቻ ለራሳችን በእኛነታችን ላይ የተማከለ በችግራችን ላይ የተማከለ ባለንበት ሁኔታ ላይ የተማከለ የዕለት የዕለት ቋጠሯችንን ችግሮቻችንን የሚፈታ ለዛ ብቻ የሚውል መጽሐፍ አድርገን እንወስደዋለን። እና እንደዚህ ባለ መንገድ ሰዎች በብዙ መንገድ እግዚአብሔር ያጽናናቸው ሰዎች ሊኖሩ እንደሚችሉ አይቻለሁ። እኔም በህይወቴ እግዚአብሔር በለት ኑሮ ይደርሶ ተስፋ ሰጥቶኝ ሲያጽናናኝ አይቻለሁ። እግዚአብሔር በእንደዚህ ያለ መንገድ አይሰራም ማለት አይደለም ፕሊዝ። ነገር ግን ውድ ወገኖቼ የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ የእግዚአብሔርን ዓላማውን የምናውቅበትን መጽሐፍ ለኛ ለለት ጉዳይ ብቻ ማዋል በጣም ትልቅ ጉድለትን ያመጣል። መንፈሳዊ ህይወታችንን ያበላሻል። አስተዳደጋችን በሙሉ በዚያ ከሆነ ይሄንን በጣም አርገን ማየት አለብን። ምናልባት ለልጆቻችን አንዳንድ ጊዜ ስንወጣ አይስክሬም እንገዛላቸዋለን፣ የሚጣፍጥ ነገር እንገዛለን። ቁርሳቸውም ያመሳቸውም ራታቸውም ያብዩን እንዴት ነው የሚሆነው? አለ አይደለም? አንዳንዴ እነዚህ ነገሮች የሚያመጡትን ጊዜያዊ ደስታ ጊዜያዊ ነገር ብቻ ነውና ዘላቂ የሆነ አስተዳደጋቸውን ያበላሻል። እና ጤናማ ልጆች መሆናቸውን ያበላሻል። በእንደዛ አይነት ሁኔታ ልጆቹ ቢቀጥሉ ሰውነታቸው ይበላሻል፣ ለበሽታ ሊጋለጡ ይችላሉ። ስለዚህ አስተዳደጋቸውን ይጎዳል። እና መንፈሳዊ እድገት ምናገኘው የኛ የለት ህይወታችን የተቸገርንበትን ቆቅልሽ በመፈታቱ ወይም ባለመፈታቱ አይደለም። ብዙ ጻድቃንና ቅዱሳን በመከራ ውስጥ ያለፉ የእግዚአብሔር ሰውነታቸው ግን እየበረታ ሲሄዱ ይታያል አይደለም? በመከራ በችግር ውስጥ ያሉ። ስለዚህ መንፈሳዊ እድገታችንን የሚያመጣው መንፈሳዊ እድገትን ምናገኘው መንፈሳዊ እድገት በህይወታችን የሚገኘው የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ የእግዚአብሔርን ዓላማ እያወቀን ስንመጣ ብቻ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ይሄንን ሰፋ ባለ መንገድ ለማየት እንድትችሉ የእግዚአብሔር ሐሳብ ስንል ምን ማለት ነው የሚለው እሱንም በተንጋደደ መንገድ የማየት ሁኔታ ሊገጥመን ይችላል። እግዚአብሔር ሐሳብ ማለት ቤት ልግዛ አልግዛ፣ ይሄን መኪና ልግዛ አልግዛ፣ ማንን ላግባ አላግባ የሚሉ ነገሮች ላይ ብቻ አይደለም። የእግዚአብሔር ሐሳብ የእግዚአብሔር ፈቃድ ስንል እኔ ዛሬ በምድር ላይ ከምኖረው ከዚች ዓለም ሕይወት አልፎ ያለውን የእግዚአብሔርን የዘላለሙን የመንግስቱን ጉዳይ የሚመለከት ነው። የእግዚአብሔር ስም የተባረከ ይሁን። ከዚህ ከምኖርበት ዓለም ያለፈ ነገር ነው። ምክንያቱም በዚች ዓለም ላይ በምንኖረው አንጻር ብቻ ከሆነ በዚህ ሰዓት በእስር ቤት ያሉ የሚማቀቁ ብዙ ቅዱሳን አሉ። በዚህ ሰዓት ትዳራቸውን ልጆቻቸውን ጥለው መከራ የሚቀበሉ ቅዱሳን አሉ። በዚህ ሰዓት እንደኔና እንደናንተ ስደት በሌለበት አገር ውስጥ በሰላም የምንኖር ሰዎች አለን። እና ይሄ እግዚአብሔር ፈቃድ ለነዚህ በመከራ ለሚያልፉ ቅዱሳንና ለኛ በምን መልክ ነው የሚታየው? አያችሁት? ስለዚህ መጽሐፍ ቅዱስ ላይ سنመለከት እና አብርሃምን ምሳሌ ብናደርግ አብርሃም ይስሐቅ እነዚህ በሙሉ የእግዚአብሔር ሰዎችን بنመለከታቸው ያዕቆብ አያችሁት በህይወታቸው የእግዚአብሔር ፈቃድ ተገልጦላቸው ተጽናንተው የኖሩት ከለተለት ህይወታቸው ያለፈ የእግዚአብሔርን ዓላማ በመረዳታቸው ነው። ያለፈውን የእግዚአብሔርን ዓላማ በመረዳት ነው የእግዚአብሔር ሰዎች የተባሉት። አብርሃምን بنወስድ እግዚአብሔር ወደ ከነአን ምድር ባመጣው ጊዜ እሱም ብቻ ምሳሌ بنወስድ ወደ ከነአን ምድር እግዚአብሔር ባመጣው ጊዜ ይቺን ምድር ላንተና ለዘር ሰጥቻለሁ ብሎ ከዘር ማንዘሮቹ ከአገሩ ከተወለደበት አገር ባህልና ወገን አውጥቶ እግዚአብሔር ወደ ከነአን ምድር መራው። እዛ በኖረበት ጊዜ በዘር የምድር አሕዛብ ሁሉ ይባረካሉ የሚል ተስፋ እግዚአብሔር ሰጥቶት ነበር። ነገር ግን አብርሃም ለረጅም ጊዜ ያለ ልጅ ይኖር ነበር። አያችሁት? ረጅም ጊዜ ያለ ልጅ ይኖር ነበር። እና አንድ ቀን እግዚአብሔር መጣና አናገረው። አብርሃም ሆይ ዋጋህ ታላቅ ነው አለው። በጣም የሚገርም ነገር ነው። ዋጋህ ምንድነው አለው? ታላቅ ነው አለው። እግዚአብሔር ወይ ለኔ የምታደርግልኝ ምንድነው አለ። ምንድነው እሱ ለኔ ዋጋ የታላቅ የሚሆነው? እኔ በሞት የሚወርሰኝ ይሄው በቤቴ ያለ ኤሌዘር የቤቴ መጋቢ ነው፣ ባላደራ ያረኩት እሱ ነው የሚወርሰኝ። ምንድነው እግዚአብሔር ወይ ለኔ ዋጋ ታላቅ ነው የምትለኝ? ምን ዋጋ አለኝ አይነት አለ። አያችሁት? ዋጋ ምን ነው ምንድነው አለው? ዋጋ ታላቅ ነው አለው። ያለ ልጅ ይሄዳለው ነው ማህን ነኝ አለው። ምን ዋጋ ታላቅ ነው ትለኛለህ አለው። ኖ አለው እግዚአብሔር። አውጣው ራይን አታስተካክል አለው። ይሄ አይወርስም አለው። እና ወደ ሜዳ አውጣው የሰማይን ከዋክብት አሳየው። እነዚህ ልትቆጥራቸው ትችላለህ አለው። ወደ ሩቅ ተመልከት አለው። አሁን ካለበት አትመልከት፣ ካለበት ሁኔታና ጣላ ሰው ሆነ ብቻን ከምትኖርበት ውጣ አለው እግዚአብሔር። አያችሁት? ከዛ በኋላ አውጣና የሰማይን ከዋክብት ቃል ኪዳን ገባለት። ይሄ አይወርስም አለም ይወርም ተወልደው ልጅ አለው። እስቲ እግዚአብሔር ልጅ ቢሰጠው እንግዲህ አብርሃምን ከባረከ በስንት እድሜው ቢሰጠው ነው ጥሩ? መጀመሪያ እንደመጣ ቢሰጠው ጥሩ አይደለም? ዳብሮ ከልጁ ጋር እየተጫወተ ወንድምና አባት እንደሆነው ጥሩ ቢያድጉ አይሻልም? አያችሁት? እግዚአብሔር ግን አብርሃምን የጠራው ለራሱ ምንድነው ሐሳብ ነው፣ ለራሱ ፈቃድ ነው፣ ለራሱ ዓላማ ነው። አብርሃም እንደ ሰው ልማድ ከሚኖርበት የወጣ ህይወት ነው ያለው የእግዚአብሔር ዓላማ። ስለዚህ አብርሃም ዋጋ ታላቅ ነው ሲባል ምክንያቱ እንዴ ምን ማለት ነው እግዚአብሔር ወያለ እግዚአብሔር ግን ምን አለው ከክልል ውጣ ራስን ካጠርክበት እንደ ሰው ከምትኖርበት ውጣ ይሄውና የሰማይን ከዋክብት ተመልከት ልትቆጥራቸው ትችላለህ አለ ከዛ በኋላ አብርሃም ያንን ሁሉ ካለው እንኳን በኋላ ልጅን ሲው ምን አለው እንደውም ልጅ እንደሚወልድ ሲነግረው ምን እንዳለው ታውቃላችሁ ያንተ ዘሮች የሚወለዱ ታማታያቸው አያቸውም እሱ እሱም ያየው ማንንም ብቻ ነው ይስሐቅን ብቻ ነው ያየው የልጅ እንኳን አላየም ይስሐቅን ያየው እና ይስሐቅ ማንን ወለደ ያዕቆብና ኢሳው ያዕቆብ እንግዲህ ያዕቆብ ዘሮች ናቸው 12ቱ ያንተ ዘሮች አለ የነርሱ ባልሆነ ምድር 400 አመት አራት ትውልድ ባሪያዎች ሆነው ይገዛሉ አለው እንዴ ይሄ ምላስ አድርቅ ነገር ነው አይደለም ድርቅም ያረግ ነገር ነው እንዴ ታዲያ ነ ከዘመዶች ለይታ አውጥተኝ እዚህ አምጥተኝ ምን ትርጉም አለው እነሱም ባሪያ ሆነው ሊገዙ እኔ እዛው ያለው ለምን አልወልድም አይነት ነገር ነው you see እግዚአብሔር አብርሃምን ከዘመዶቹ ከዘሮቹ የለየው ለራሱ ምንድነው ሐሳብ ለራሱ ምንድነው ፈቃድ ለራሱ ምንድነው አላማ ነው አብርሃም በእግዚአብሔር ሐሳብ ውስጥ ራሱን ከቶ ማየትን ካለመደ ሃይማኖቱ ተከክለ አይሆን አይዞ አብርሃም አይዞ ደርሳል አይዞ ነገ ትቆበኛል አይዞ አባባ አብርሃም ትባላል አይዞ ያለ በዚህ ሃይማኖት ምንም ሊሆን አይችልም ስለዚህ እግዚአብሔር ዋጋ ታላቅ ነው ያለው ከአብርሃም የነበረበት ህይወትና ዘመንና ሰሞን ወጥቶ ክልል አለፍ ባህል አለፍ አብርሃም እንደ ሰው ልማድ ከመኖርበት አጥር ይወጣ ለወጣ አላማ እንደ ተጠራ እንዲያ ያረጋው እግዚአብሔር ይመስገን ግልጽ ነው ወገኖቼ ግልጽ ነው ስለዚህ ምን አለው ይሄ አንተ ካንተ የሚወለደው ዘር የምድር አሕዛብ ሁሉ የሚባረኩበት ዘር ነው ብሎ እግዚአብሔር አሳየው በስንት አመቱ ነው የወለደው አብርሃም እኛ እኔ እንደዚህ ያለ እድሜ ያለው ብዬ መቼም አላሰብ እስከዛ ጌታ ይመጣል ብዬ ነው ማምነው እግዚአብሔር ይመስገን በስንት አመቱ ነው የወለደው በመቶ አመት እስቲ እግዚአብሔር ያሳያችሁ በጣም አርጅታችሁ ሪታየር ስታረጉ ልጅ ብትወልዱ ምን ይመስላችኋል እግዚአብሔር ባረከኝ ትላላችሁ እግዚአብሔር ባረከኝ እንዴት ይባላል የአብርሃም በረከት ግን እንደ ሰው ልማድ የሚታሰብ ስላልሆነ በእውነት አብርሃም ዋጋው ምንድን ነው ታላቅ ነው ዋጋው ምንድን ነው ዘላለማዊ በሆነ ነገር ውስጥ የተያዘ ነገር ነው እግዚአብሔር ይመስገን ውድ የጌታ ልጆች አንድ ነገር ላሳስባችሁ በጣም ፕሊዝ ይሄንን በጣም አድርጋችሁ አስተውሉ ክርስቲያን ሆነን የምንኖርበትን ነገር ከለት ለት ህይወታችን አውጥተን ከእግዚአብሔር መንግስት አንጻር ማየት ካልጀመርን በቃ ህይወታችን ከለት ለት ከሚገጥመን ችግርና ከምንፈተነው ከምንደክመው ከሚገጥመን ነገር አንጻር ብናይ ልባችን ይዘላል እንዲህ ባለ መንገድ የጌታ ደቀ መዛሙርት ጌታን ቢያገለግሉ ኖሮ ክርስትና ከኢየሩሳሌም አይወጣም ነበር ምክንያቱም ስደት መጥቶባቸው ከሀገራቸው ሲበተኑ አይደለም እኛስ አሉ ልክ ጌታ እንደሞተ የኤማውስ መንገደኞች እኛስ እስራኤልን የሚበጅ እርሱ ነው ብለን ነበር ግን ይኸው ሰቅለው ገደሉት አሉ ተስፋ አድርገን ነበር ግን ሞተ በቃ ግን ደሞ ከሴቶች አንዳንዶች መተው ተነስተዋልና የህያው የመላእክትንም አየን ይያሉ ያወራሉና ግን እኛ ግን ተስፋ ቆርጠናል አያችሁት ለማን ነው ይሄንን የሚናገሩት የኢየሱስን ለማን ነው የሚናገሩት የኢየሱስን ለኢየሱስ ያወራሉ ተስፋ ቆርጠናል ይያሉ ይናገሩ ነበር ጌታ ኢየሱስ ክርስቶስ ግን አስረዳቸው አሳያቸው የሱ ጉዳይ እነሱ እንደሚያስቡት እንዳልሆነ ነገራቸው መከራ እንደሚቀበል ከዛ በኋላ ተስፋቸው ለመለመ እሱ ነው ለካሉ ተገለጠላቸው ከዛ ለሌሎቹ ሄደው ሁሉ አወሩ ኢየሱስ ክርስቶስ ከሞት እንደተነሳዩ ተስፋቸው ለመለመ ለእስራኤል መንግስትን ይመልሳል ያልነው ሞቶ አልቀረም ብድግ ብሏል ተነስተዋል አሉ በጣም ደስተኞች ሆኑ ከዛ በኋላ ምን አደረጉ በኢየሩሳሌም መንፈስ ቅዱስ ወረደ በጣም ተጽናኑ ተበረታቱ እግዚአብሔር ይመስገን በህዝብ ሁሉ ፊት ሞገስ ነበራቸው። ታምራቶች ድንቆች ሆኑ ጀመር እና እግዚአብሔር የሚዳፈሩ ሰዎች ወዲያው ሲቀሰፉ ያሉ። በህዝብ ሁሉ ላይ ፍርሃት መጣ። አያችሁት? ወዲያው ሳያስቡት ምን ሆነ? ታላቅ ስደት መጣ። እግዚአብሔር የሆኑ ሰዎች ተገደሉ። ስጢፋኖስ ሲገደል ታላቅ ስደት ብትንትናቸው ወጣ። ይህ ኢየሱስ ግራ የሚያጋባ ነው አይደለም? አብርሃም ግራ እንደገባው ክርስቲያኖችም ግራ እንደገባቸው እናያለን። እና መጀመሪያ ተስፋ አደረጉት ሞተ። ተስፋቸው በተቀበረበት ጊዜ አብሮ ተቀበረ። ሲነሳ ተነሳ ተስፋቸው። አይ አሁንስ ተስፋችን ለመለመ አሉ። እንደገና በስደት ደግሞ ተስፋቸው ምን ሆነ? ብትንትኑ ወጣ። አያችሁት? ደቀ መዛሙርቱ ጌታ ሊያርግ ሲል ባገኙት ጊዜ በሐዋርያት ሥራ ምዕራፍ 1 ላይ ጌታ ሆይ ለእስራኤል መንግስትን ትመልሳለህን ብለው ጠይቀውት ነበር። ጌታ የሰጣቸው መልስ ምንድነው? አብ በራሱ ስልጣን ያደረገውን ወራትና ቀናትን ታውቁ ዘንድ ለእናንተ አልተሰጠም፣ እናንተ ወንጌልን ስበኩ አላቸው። በዘመናችሁ የተሰጣችሁን የእግዚአብሔርን ሐሳብ ፈጽሙ፣ ፈቃዱን አድርጉ፣ ዓላማውን አከናውኑ አላቸው። አድርጉ ወንጌልን እየሰበካችሁ እስከ ምድር ዳር ድረስ ሂዱ አላቸው። በስደት እንደሚልካቸው አልገባቸው። በፈረስ ሰረገላ የሚልካቸውን የመሰላቸው በስደት በታተናቸው። በሰሜን አፍሪካ፣ በኤዥያ ማይነር፣ በኢሮፕ ብትንትናቸው እንደ እስከ ህንድ ድረስ ሄዱ። እነ ቶማስ ህንድ ሀገር ድረስ ሁሉ ገብተዋል። ብትንትናቸውን አወጣው። በምንድን ነው የተበተኑት? በስደት። አያችሁት? ስለዚህ እነዚህ የእግዚአብሔር ሰዎች በመከራቸውና በችግራቸው ሁሉ የእግዚአብሔር ዓላማ እየተፈጸመ ነበረ። ዓላማው እየተፈጸመ ነው። ሐሳቡ እየተከናወነ ነው። ፈቃዱ እየተከናወነ ነበረ። አሁን ቤታቸውን፣ ንብረታቸውን፣ ልጆቻቸውን፣ የራሳቸውን ጤንነትና ህይወት ቢያዩ ኖሮ ሊሆን አይችልም። በዚህ ዘመን ያለን ክርስቲያኖች በጣም ትልቅ ችግር ውስጥ አለን። ምክንያቱም የሚያገለግሉን ሰዎች የሚያስቱን ዘመን ውስጥ ነን ያለነው። ልታገለግለን የሚገባት ቤተክርስቲያን የሰበሰባቸውን ሰዎች የምታሳስትበት ዘመን ውስጥ ነን ያለነው። የእግዚአብሔርን ሐሳብና ፈቃድ የምንማርበትን መጽሐፍ ለዕለት ህይወት ብቻ እግዚአብሔር ደርሶላል ይመጣልሃል ለሚል ለድለላ ስብከት ብቻ ነው የምንጋለጠው። ቅድም እንደነገርኳችሁ እግዚአብሔርን የዕለት ኑሯችንን፣ ለቅሷችንን፣ ሐዘናችንን ሊያይ ይችላል። ግን እግዚአብሔር ነገር ግን ክርስቲያን የሆንኩበት ክርስቶስ የሞተልኝ የዳንኩበት ዓላማ ግን ከኔ የዕለት ኑሮ ምን ያረገ ነው? የወጣና ያለፈ ነው። ስለዚህ መጽሐፍ ቅዱስን ሳነብ ቅድም እንዴት ነው የምናነበው ብዬ እንዳልኳችሁ እኔ የምጽናናበትን እኔን እግዚአብሔር የሚናገረኝ ጥቃቅን ጥቅሶችን እየፈለግኩ እየለቃቀምኩ የማነብበት ቃርም የምንለቅምበት መጽሐፍ ሳይሆን የእግዚአብሔርን ሐሳብ የምንረዳበት መጽሐፍ መሆኑን መረዳት አለብን። የእግዚአብሔርን ፈቃድ የምናውቅበት መጽሐፍ መሆኑን ማወቅ አለብን። እግዚአብሔር ይመስገን። ስለዚህ እግዚአብሔር ሰውነታችን መንፈሳዊ እድገትን ስንለካ፣ መንፈሳዊ እድገትን ስንመለከት፣ በእግዚአብሔር ቃል እናድጋለን ብለን ስንል መንፈሳዊ እድገት በእግዚአብሔር ቃል እንዴት እንደሚመጣ በጣም አድርገን ማወቅ አለብን። እግዚአብሔር የተመሰገነ ይሁን። ስለዚህ የምናድገው የእግዚአብሔርን ሐሳብና ፈቃዱን እያወቅን ነው። እግዚአብሔር የተመሰገነ ይሁን። አያችሁት? የእግዚአብሔር ዓላማ እየገባን ነው የምናድገው። የእግዚአብሔር የአምላካችን ሐሳብ ከኛ ዘመን ያለፈውን ከኛ ኑሮ ያለፈውን እኔ ብዬ ከምኖረው ኑሮ ያለፈውን የአምላኬን ፈቃድ በማወቅ በዚያ ነው የምንጽናናው። ይሄ ነገር ሲገባቸው ክርስቲያኖች መከራቸውም ችግራቸውም ክርስትናቸውን አያበላሽባቸውም፣ ተስፋቸውን አያስጥለውም፣ ግራ አይጋቡም። ለምን? እግዚአብሔር ዓላማውና ፈቃዱን በቃሉ ገልጦላቸዋልና። ከዚህ የተነሳ ሐዋርያቶች በብዙ መከራ ወደ እግዚአብሔር መንግሥት እንድንገባ ዘንድ ይገባናል ማለት ጀመሩ። አያችሁት? በመከራ ውስጥ እያለፍን ወደ እግዚአብሔር መንግሥት እንደምንገባ ይገባናል። እግዚአብሔርን እየመሰሉን ይኖሩ የሚኖሩ የሚወዱ ሰዎች ሁሉ ምን ያረጋሉ? ይሰደዳሉ፣ መከራ ይቀበላሉ የሚለውን እየተረዱ መጡ። አሁን እግዚአብሔር ወይ ለምን ይሄ ደረሰብን ማለት ቀረ ማለት ነው፣ ማቹር አረጉ ማለት ነው። አያችሁት? ስለ አንተ ቀኑን ሁሉ እንሰደዳለን። እንደሚታረዱ በጎች ምን እንሆናለን? እንገደላለን። እየተገደሉ ስለሱ እየተሰደዱ እንደሚኖሩ ገባቸው። በቃ ይሄ ጉዳይ ምን ጸልይበት አይደለም። መቼ ነው የምትጎበኘን የሚባል ጸሎት ቀረ። አያችሁት? ስለዚህ ስደት የሚኖር መከራ የሚኖር ችግር የሚኖር የእግዚአብሔር ባሪያዎች ደስተኞች ናቸው። ከዚህ የተነሳ እስር ቤትን ምን አረጉት? እስር ቤት ቢሮአቸው ሆነ። ማምለኪያ ቦታ፣ ማመስገኛ ቦታ ሆነ። ማመስገኛ ቦታ ሆነ። ከእስር ቤት ሲወጡ ወደ ሌላ እስር ቤት መሄድ እንደሚችሉ እየገባቸው መሄድ ጀመሩ። አደጉ አላደጉ? ክብር ለእግዚአብሔር ይሁን። አስተያየታቸው ተለወጠ አልተለወጠ? እስር ቤት ሆነው እስቲ እንደወጣ ጸልዩልኝ፣ እንግዲህ መቼም ጌታ እንዲጎበኘኝ፣ ሰይጣን እንቅፋት ሆኖብኛል፣ እንግዲህ ወገኖች እንግዲህ ለምን እንደሆነ አላቅም፣ የእንቆቅልሽ ደርሶብኛል አላሉ። እዛ ሆነው ደብዳቤ ይጽፋሉ። የምን ደብዳቤ ነው? የጸሎት ጥያቄ ሳይሆን የሚያቀርቡት በርቱ እያሉ ክርስቲያኖችን። የእስር ቤት ደብዳቤዎች ይባላሉ የጳውሎስ የእስር ቤት ደብዳቤዎች። በርቱ፣ ጽኑ፣ ቤተ ክርስቲያን እየመከሩ እንደ ነጻ ሰው። እኔ ልታሰር እንጂ የክርስቶስ ወንጌል ምን አያረግም አይታሰርም እያሉ። አደጉ አላደጉ? አደጉ። እንዴት ነው ያደጉት? እግዚአብሔር በቃሉ የዕለት ኑሯቸውን በመጎብኘቱ አይደለም ያደጉት፣ የእግዚአብሔር ሐሳብ ገብቷቸው የሚገጥማቸው ችግርና መከራና ፈተና ሁሉ እግዚአብሔር በሕይወታቸው የሚያደርገውን ነገር እንዳያዩ የመጋረድ ኃይሉ ጠፋ። ክብር ለእግዚአብሔር ይሁን። እስር ቤትን ቢሮአቸው አደርጉ። ታስረው ተቸንክረው እያሉ እግዚአብሔርን ያመሰግኑ ጀመር። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ሐዋርያው ጳውሎስ የሚለውን አንድ ቦታ ላንብብላችሁ እና መዝሙረ ዳዊት ላይ እንመጣለን። ሐዋርያው ጳውሎስ ይሄ እንዴት ይህን ሁሉ ስብስብ አድርጎ ያሳየናል። እግዚአብሔር የተመሰገነ ይሁን። በጣም በጣም ልብ የሚነካ ክፍል ነው ማነብላችሁ። የእግዚአብሔር ስም የተባረከ ይሁን። በሁለተኛ ቆሮንቶስ ምዕራፍ 11 ላይ ጳውሎስ እንደዚህ ይላል። ትልቅ ትምህርት ይሆነናል ይሄ። ከቁጥር 22 ጀምሮ ነገር ግን በሞኝነት ላለው ማንም በሚደፍርበት፣ ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 22 ጀምሮ እኔ ደግሞ ደፍርበታለሁ። ዕብራውያን ናቸውን? እኔ ደግሞ ነኝ። የእስራኤል ወገን ናቸውን? እኔ ደግሞ ነኝ። የአብርሃም ዘር ናቸውን? እኔ ደግሞ ነኝ። የክርስቶስ አገልጋዮች ናቸውን? እንደ እብድ ሰው ላለው እኔ በልጣለሁ። በድካም አብዝቼ፣ ተመልከቱት እንግዲህ የክርስቶስ አገልጋይነቱን በምን አብዝቼ? በድካም አብዝቼ። አብረን እንበለው እስቲ፣ ከእኔ በኋላ ትሉታላችሁ፣ ከእኔ በኋላ አብራችሁኝ ትሉታላችሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩ። አያችሁት? አያችሁት ምን እንደሚናገር? ድካም፣ መገረፍ፣ መታሰር፣ መሞት በየጊዜው እየገጠመው። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ፣ 3 ጊዜ በበትር ተመታው፣ 1 ጊዜ በድንጋይ ተወገርኩ፣ መርከቤ 3 ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ኖርኩ፣ ብዙ ጊዜ በመንገድ ሄዱ፣ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርሁ። እስቲ ፍርሃቶቹን ቁጠሩልኝ፣ ስንት ፍርሃቶች እንዳሉት ተመልከቷቸው፣ ቁጠሯቸው፣ እንዳንረሳቸው ወገኖቼ፣ በእስክሪብቶ ምልክት አድርጉት መጽሐፍ ቅዱሳችሁ ላይ የፍርሃቱን ብዛት ተመልከቷቸው። አያችሁት በወንዝ ፍርሃት ቁጥር 26 ላይ በወንበዴዎች ፍርሃት በወገኔ በኩል ፍርሃት በአህዛ በኩል ፍርሃት በከተማ ፍርሃት በምድረ በዳ ፍርሃት በባህር ፍርሃት በውሾተኞች ወንድሞች በኩል ፍርሃት ነበረብኝ። ስንት ፍርሃት? ስምንት ፍርሃቶች ነበሩበት። እስቲ ስንት ነገር ተፈራላችሁ እናንተ ክርስቲያን በመሆናችሁ? ክርስቲያን በመሆንሽ ምትፈሪው ምን አለ? እኔን ትፈሪኛለሽ? ጎረቤትሽ በመሆን ማን ምን ምትፈሩት አላችሁ? እና ሐዋርያ ጳውሎስ ይሄ ሁሉ ፍርሃት እየደረሰባቸው አገልግሎቱ ግን አይቆምም። ክብር ለእግዚአብሔር ይሁን። አገልግሎቱ ግን አይቆምም። በደካም ስንቶቻችሁ የደከማችሁ ጌታን ታገለግላላችሁ? እኔ ደክሞኛል። እኔ ፊዚካሊ ደክሞኛል። እንቅልፍ በቂ አላገኘሁም። ሰሞኑን ስራ በዝቶብኛል። አይደለም? ጉንፋን ጉንፋን ይለኛል። ብዙ አይነት ድካም፣ እንቅልፍ በማጣት ጳውሎስ በራብ በጥም ብዙ ጊዜ በመጦም በብርድና በራቁትነት ነበርሁ ይላል። ደቀ መዝሙር ማለት ይሄ ነው። ክብር ለእግዚአብሔር ይሁን። ደቀ መዝሙር ማለት የቱ ነው? ይሄ ነው። ቁጥር 28ን ተመልከቱልኝ። የቀረውን ነገር ሳልቆጥር እለት እለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነበር። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ ሁሉ የሆነ ይሄ ሰው አድጓል አላደገም? አድጓል። የእግዚአብሔር ሐሳብ ገብቶታል። ከራሱ ክልል የወጣ መንፈሳዊ መረዳት አለው አለው። በራሱ ህይወት የሚደርሰው ብዙ ችግር ብዙም ቆቅልሽ አለ። ከዛ የወጣ ህይወት ነው የሚኖረው። ሰልፍለስ ላይፍ ነው የሚኖረው። በእውነትም ራሱን የካደ ሰው ነው ማለት ይቻላል። ሰዎች የሚያሳዩት ሁኔታ፣ የሙዱ፣ የዘመኑ፣ የምኑ ተመልከቱት። የሚገጥመውን ነገር በሙሉ ዙሪያውን ወንድሞች የሚባሉት ሰይጣን ብቻ አይደለም፣ ሁኔታ ብቻ አይደለም፣ ችግር ብቻ አይደለም። እንዴ በዚህ ሁሉ እግዚአብሔር የት ነው ያለው የሚባል ነገር ሁሉ ያስጠይቃል። Where is God in this person's life? የቱ ጋ ነው እግዚአብሔር ያለው? በጳውሎስ ህይወት ውስጥ የት ጋ ነው እግዚአብሔር ያለው? አያችሁት? ብዙዎቻችን የስተታችንን ብድራት ነው የምንቀበለው። ጳውሎስ ግን ምንም ያረጋው ነገር የለም። አያችሁት? ይሄ ሁሉ እየደረሰበት ይሄ እግዚአብሔር ሰው የቤተ ክርስቲያን ሸክም ያለው ሰው እንደሆነ እናያለን። እንዴ ስንቶቻችሁ እግዚአብሔር በሚያስቀምጣችሁ ቦታ የፈለገ ቢገጥማችሁ ደክማችሁ ስንቶቻችሁ ለማገልገል ፍላጎት አላችሁ? ነው አንዳንድ ሰዎች ሁኔታቸውን ቢቀይሩባችሁ ነገር ቢበላሽ ሙዳችሁ ስንቶቻችሁ ይቀየራል? ከራሴ ጭምር ወገኖቼ፣ እናንተ ላይ አይደለም ኔጣቴን ማነሳው። ይሄንንም ልናስብ ይገባናል። ሐዋርያቶችን በእንደዚህ ያለ አይነት ከባድ ሁኔታ ውስጥ ያለፉ ጌታ እንዲያገለግሉ ያደረጋቸው ምንድነው? የእግዚአብሔር ሐሳብ ስለገባቸው ብቻ ነው። የእግዚአብሔር ሐሳብ ምን ስለረዳቸው? ስለገባቸው። ወንጌልን ባልሰም ወዮልኝ እያሉ የሚያገለግሉት የእግዚአብሔር ሐሳብ ስለገባቸው፣ የእግዚአብሔር ፈቃድ ስለገባቸው፣ ሃይማኖታቸው በእውነትም በእግዚአብሔር እውነት ላይ ተመሰረተ ስለሆነ የእግዚአብሔር ነገር ስለገባቸው፣ በሙዳቸው አይደለም፣ በሁኔታቸው አይደለም፣ በሰርከምስታንስ አይደለም፣ ከዛ ባለፈ መንገድ ሲያገለግሉ እናያለን። ወዶ የጌታ ይሄ መቼም በጣም ብዙ ብርቱ ነገር ነው። እግዚአብሔር ይህን እንድናስተው እግዚአብሔር ይርዳል። በተለይ የዘመን መጨረሻ እየቀረበብን ያለን ሰዎችን እናንተ በዚህ ባለንበት ጊዜ ውስጥ በእውነት በእውነት እግዚአብሔር ይህን እንድናስተው ይርዳል። ይሄ በጣም 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 ብርቱ የሆነ ነገር ነው። በእንደዚህ ያለ ነገር ለመንፈሳዊ ነገራችን ተበላሽቶብን ምን ሆነ? የቱ ጋ ነው እንደት ምናለ? ማን ነው የሚያንቀሳቀሰን? የእግዚአብሔር ሐሳብ ያልገባውን ሰው ክርስቲያን አርጎ ለማኖር ዛሬ በቤተ ክርስቲያን ለብዙ አገልጋዮች ራሳችን ቤተ ክርስቲያን ራሱ አገልጋዮች ከፈጠርነው ችግር የተነሳ ሰውን ኢንተርቴን ለማድረግ ነው ቸርች ፕሮግራም ይሆናል።
በቃ እንዲመጣ ለማድረግ እንደዚህ ያለ ዘማሪ መጣ ዶሪጆን ትራፍ ፎቶግራፈር ጻውሩን ተከርተሞ ቆረጠና ፎቶ ይነሳል ፖስተር ላይ እከለ ይመጣ ኑ ልክ እንደ ዓለም ማስተዋወቂያ አይደል እና ፎውስ አንተ ፎውስ ታገኛለህ ፋርማሲ እንኳን ሄዶ መድኃኒት ሳይወስድ መድኃኒት ፎውስ ወዲያገር ሰጣን መጣ ማስተዋወቂያ በማስተዋወቂያ እግዚአብሔር እንዲናገራችሁ ትንቢት ትንቢት ማለት እግዚአብሔር እንደናገር እንደዚህ አለ የታወቀ ነብይ ይመጣ ምንድን ነው የሚናገረው ስልክ ቁጥራችን ስማችን የባልን የሚስትን ስም አያችሁ እንዲህ ያለ ችግር ውስጥ ቤተክርስቲያን እየገባች የእግዚአብሔር ፈቃድ የሚታወቅበትን መጽሐፍ ቅዱስ ቀርቶ የሃይማኖት ነገር ቀርቶ በቃ ትሰማላችሁ ድንቅ ነገር ታያላችሁ ዋጋ እየከፈለ የሚያገለግል ክርስቲያን ባይባል የለም ኢንተርቴን ይደረግ የጌታ መምጣት ከመሆኑ በፊት ከተነገሩ ምልክቶች መካከል አንዱ ብዙ ሰዎች አጋንንት የሚሰጠውን ትምህርት እያደመጡ ሃይማኖትን ምን ያደርጋል በሃይማኖት ትምህርት ሃይማኖትን ይክዳሉ አጋንንት በሚያስተምሩ ከአጋንንት በመነጨ ትምህርት ሃይማኖትን ይክዳሉ ይህ እየሆነ በአሁኑ ጊዜ በስነ መለኮት ትምህርት ቤት ውስጥ ኢየሱስ አያድንም ብለው የሚያስተምሩ ሰዎች አሉ ኢየሱስ አይመጣም ይሉ የስነ መለኮት ትምህርት የተማሩ አዋቂዎች አሉ ፒኤችዲ ዶክተር ከል የሚባሉ ኢሳይያስ 53ን የሚክዱ ፕሮፌሰሮች አሉ ገንዘብ እየተከፈላቸው ቴዎሎጂ ስኩል የሚያስተምሩ ኢየሱስን አይመለከቱ የአንተ ዋን ወይ ብቻ ነው እግዚአብሔር ትልቅ ነው እንዴት በአንድ መንገድ ብቻ ሰው ይድናል ዛሬ ሂንዶዎች የሚለማመዱትን ዮጋ ቸርች ውስጥ ፕራክቲስ ያደርጋሉ ዛሬ ሰው ዮጋ ዛሬ በቤተክርስቲያኑ ስለ ኃጢአት በፍጹም አይሰበክም ለምን ኃጢአት ምንድን ነው ኃጢአት የሚናገረው ግብረ ሰዶምን መናገር አይቻልም ማንኛውንም ኃጢአት መናገር አሁን አይቻልም ኃጢአት ስደት ይመጣል ሰው ከቤተክርስቲያን ይቀራል አስራቱ ይጎላል ቁጥሩ ዝቅ ይላል እነዚህ ነው ችግሮች እየታዩ ስለዚህ ውድ ወገኖቼ ጌታ ኢየሱስ ክርስቶስ ዳግመኛ የማይመጣ ከሆነ መዳን በኢየሱስ ክርስቶስ ብቻ ካልሆነ ወገኖች ይሄ ማይሆን ከሆነ ምን ያደርግልኝ እኔ ቸርች መጣ በየሂንዱ በየቡድሃው በየምኑ የሙሉ ነገር ማለት ነው እንደላይ የምንመጣመበልክ ዋይ ወስ ይወስዳል ኢየሱስ የማይመጣ ከሆነ ከሐዋርያቶች የሚሄድ ሁሉ መከራ ይቀበላል ኢየሱስ ይመጣል እግዚአብሔር ይመስገን የጌታን ነገር እንጠብቅ በጣም በጣም የሚረዳን ነገር ከቤተ ክርስቲያን እንኳን አይገኝም ዛሬ ከቤተ ክርስቲያን እንኳን አታገኙ በጭራሽ አታገኙ ስለዚህ መጽሐፍ ቅዱስን የምንመገበው የምናነባው የምናጠናው ከእኛ ህይወት ያለፈ የእግዚአብሔርን ሀሳብ የአምላክን ፈቃድ እግዚአብሔር ምንድን ነው አላማው የሚለውን ለማወቅ ነው የምናጠናው ነቢያቶች ትንቢት ይናገራሉ በክርስቶስ ስለ ክርስቶስ ዘመን ይናገራሉ ይሄንን በእኛ ዘመን ነው የሚያደርገው እግዚአብሔር ወይስ በሩቅ ባሉት እያሉ ይመረምራሉ የተነገረውን ነገር እኛ እንደዛ ነው ማጥናት ያለብን መጽሐፍ ቅዱሳችንን ስናጠና ለእኔና ለቤተሰቤ ለራሴ ለዕለታዊ ህይወቴ መጽናኛ ማግኛ አይደለም ከእኔ ያለፈ ነገር ነው ማጠናበት የእግዚአብሔርን መንግስቱ የእግዚአብሔርን አላማው የእግዚአብሔርን ፈቃዱ
መዝሙረ ዳዊትን አብረን ከልሰዋለን። ንጉሥ ዳዊት የሚያጠናው መንፈሳዊ ህይወቱ የተጠቀመበትን ነገር እንዴት እንደሚናገር ሲሉ ምን ይላል ንጉሥ ዳዊት? ምንድን ነው ከዛ ክፍል ውስጥ ልብ ባትሪው ሞቷል አሁን ይስማል አይደል? እግዚአብሔር ይመስገን። መዝሙረ ዳዊት ምዕራፍ 1ን አብረን ያለን መዝሙረ ዳዊት ምዕራፍ 1ን እንደ ባሳይመን ተሰጣችሁ መቼም ያካፈልኳችሁ ነገር አሁን በጣም 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 መሰረታዊ ነው። መጽሐፍ ቅዱስን ማነበው ተቸግሬ መጽናናትን ለማግኘት የእግዚአብሔርን ምክር የእግዚአብሔርን ሐሳብ ለማግኘት ማንበብ ለግል ህይወቴ ክፋት የለውም ብያቸዋለሁ። ነገር ግን መጽሐፍ ቅዱስ ግን የተጻፈው ከኔ ላለፈ ዓላማ ነው። የእግዚአብሔርን ሐሳብና ምክር ማውቀበት መጽሐፍ ነው። የእግዚአብሔርን ፈቃድ ማቀበት ነው። ንጉስ ዳዊት ይሄንን ክፍል ሲጽፍ የመዝሙር መጀመሪያ ሆኖ መቀመጡ ራሱ በጣም ድንቅ ነገር ነው። የመዝሙር ሁሉ መጀመሪያ አይውሽ የዛሬ መዘምራኖች የእግዚአብሔርን ቃል ያስቀደመ እይታ ቢኖራቸው የእግዚአብሔርን ቃል ዛሬ ዘማሪዎች ቁጭ ብሎ መማር አይፈልጉም። አንድ ቤተክርስቲያን እዚህ ዘምረው የእግዚአብሔር ቃል ልክ ሊሰበክ ሲል ይወጣሉ። ኢትዮጵያ ሂጄ እንዳየሁት ምን ነው ሲባል ተነስተው ሌላ ቤተክርስቲያን ሄደው ይዘምራሉ። እንደውም አንድ ቦታ እንዳየሁት ውጭ ወጥተው ቆመው ወሬ ያወራሉ አሉ። እንደ ቀድሞ ዘማሪ የተደሰላቸው ውጭ ቆመው ያወራ ነበርአሉ። መማር የለባቸውም እነሱ በመዝሙራቸው ህዝቡም የሆነውን ስለሚያው በቃ መዝሙራቸው የሚፈጥረው ነገር ነው መንፈሳዊ ነገር። እኔ በዚህ ቤተክርስቲያን አንዱ ዲሳይድ ያደረኩት ነገር የእግዚአብሔርን ቃል የመስማት ፍላጎት የሌለውን ሰው ዘማሪ ማድረግ ፕሮግራም መሪ ማድረግ አገልጋይ ማድረግ is dangerous በጣም very dangerous። ሰዎች የእግዚአብሔርን ቃል የማይማሩ ከሆነ ቤተክርስቲያኑስ መተው በጣም አደገኛ ነው። እናንተ as a church responsibility ያለባችሁ እህት ከሌት ወንድም ከሌ ለምን የእግዚአብሔርን ቃል አትማርም መባባል መቻል አለበት። መምከር አለባችሁ ሰዎችን በቁመናቸው አትዩ። አገልጋዮች የሚያዩትን ብታዩ እነቴ ነው ምነግራችሁ ሸክማችሁ የጋራ ይሆናል። You have to see this. እኔ ምንም የእግዚአብሔርን ቃል ሰዎች በመማራቸው እኔን አስተማሪ አርገው ወይ ምንን ትምርት ማጣጣማቸው አይደለም። እኔ ምንም እንደዚህ ያለ ፍላጎቱም የለኝም። ቢሆን ኖሮ በዚህ መንገድ አላገለግልም ነበር። ውድ ወገኖቼ በቤተክርስቲያን ውስጥ የእግዚአብሔርን ቃል የመማር ፍላጎት የሌለው ሰው ምንም አይሆን። ስለዚህ በዚህ ጉዳይ ላይ እርስ በርሳችንም መረዳዳት አለብን። ንጉስ ዳዊት ዘማሪ ነው። እግዚአብሔርን በመሳሪያ በዝማሬ በቅኔ የሚያመልክ ሰው ነው። የመዝሙሩ መጀመሪያ ያደረገው ይሄ ክፍል ምስጉን ነው በክፎች ምክር ያልሄደ በኃጢያተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ነገር ግን በእግዚአብሔር ህግ ደስ ይለዋል ህጉንም በቀንና በሌሊት ያስባል እርሱ በውሃሳሽ ፈሳሽ ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል የሚሰራውም ሁሉ ይከናወንለታል ክፎች እንዲህ አይደሉም ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው ስለዚህ ክፎች በፍርድ ኃጢያተኞችን በጻድቃን ማህበር አይቆሙም እግዚአብሔር የጻድቃንን መንገድ ያውቃልና የክፎች መንገድ ግን ምን ታረጋለች ትጠፋለች እስኪ ወገኖች ይሄንን ነገር ለራሳችሁ ተመልከቱት ንጉስ ዳዊት ሁለት በዚህ ቦታ ላይ ከጻፈልን ነገሮች سنመለከት ሁለት ሰዎችን ነው የሚያወዳደረው አይደለም ሁለት ሰዎች ጻድቃንንና ማንን እሺ ኃጢያተኞችን የጻድቃንን ህይወት ምንድነው ይላል እስኪ የሚናገራቸው ነገሮች የማያደርጉት ነገር የመጀመሪያ ማደርጉት ነገር ምን አረጉም በክፉዎች ምክር አይሄዱም ሌላስ በኃጢያተኛ መንገድ አይቆሙም ሌላስ በዋዘኞች ለምን አይቀመጡም አይቆሙም አይሄዱም ለምን ለምን እንደሆነ ታቃላችሁ? የእግዚአብሔር ቃል በሰው ህይወት ውስጥ በሚገባ ከገባ በሰው ህይወት ውስጥ በዚህ አይነት መንገድ መሄድ ሰው መሄድ አይችልም። እነዚህ ነገሮች ማድረግ አይችልም። በመንፈሳዊ ህይወታችሁ እንድትጠቀሙ ልንገራችሁ። የክርስቲያን ነኝ ብለው በፌዝና በቧልት የሚወዳጇችሁን ሰዎች ወዳጅ እንዳትሉ። ፌዘኛ ሲሆኑ ሰዎች ጆክ ፈን ፌዝ ብቻ ሲያበዙ ከእግዚአብሔር ጋራ የተበላሸ ህይወት እንዳላቸው። ሰይጣን አንዱ ከመጠቀምበት ነገር ፌዝ ነው። ምን ፌዝ? ፌዝ ክርስቲያኖች ልንጫወት ጆክ ልታወሩ የሚያስቅ ነገር መነጋገር ይቻላል። ፌዝ ግን መንፈሳዊ የሆነ የከበረ ነገር ለመነጋገር የማይመች ያዛችሁትን ነገር ለማያዝ የማይመች ቧልተኝነት፣ ፌዘኝነት በጣም አደገኛ አደገኛ ነገር ነው። በጣም ስለዚህ በዋዘኞች መንበር እኛ ሰፈር በቀደም ሳስተምራቸው ነበር። ድድ ማስጨም ይባል ቦታ አለ። ስራ የሌለው ምን የሌለው ሁሉ ሊስትሮዛ ያስጠረገ ጆክ የሚያወራበት ወጣ ወረደውን አግዳሚውን ሁሉ ቆማና ያያዩ ቀልድ ፌዝ ሰዎች የሚያወሩበት ቦታ ወሬ ከተማውን በሙሉ የሚደበላለቅበት እከሌት ሄደ ድድ ማስጫ እና ድድ ማስጫ ሰዎች አፋቸውን ከፍቶ የሚያወሩበት ቦታ ነው። እና ፌዘኞች፣ ቀልደኞች፣ ቧልተኞች በጣም መጠንቀቅ አለብን። በክፎች ምክር ያልሄደ ይላል። ለምንድነው በክፎች ምክር የማይሄደው? በጣም መንፈሳዊ ህይወታቸው በአማረ መንገድ የሚኖሩ የእግዚአብሔር ሰዎች ምክር ሲፈልጉ እግዚአብሔር ምን ይላል የሚለውን ነው የሚጠይቁት እንጂ ሰው ምን ይላል እከሌ ምን ይላል የሚለውን ነገር አይደለም። የእግዚአብሔር ቃል በዚህ ጉዳይ ምን ይላል? ጻድቃን የሆኑ ሰዎች ምክራቸውን በሙሉ የሚያገኙት ከእግዚአብሔር ነው። ክብር ለእግዚአብሔር ይሁን። ከክፉ ሰዎች ያገኙ ምክራቸው ከእግዚአብሔር ነው። ስለዚህ የክፉዎችን ምክር አይሰሙ። ሊስን ሰዎችን አስመልክቶ ክፉ ነገር ፕላን ማረክ ስለ ሰዎች ክፉ ነገር የሚያስብ ሰው በጣም በጣም ሊጸልይ ይገባዋል። ክርስቲያን ክፉ ነገር ገጥሞት ለገጠመው ክፉ ነገር ክፉ ስሜት ሊሰማው ክፉ ጥያቄ ሊጠይቅ ይችል ይሆናል፣ ይቻላል። ነገር ግን ክፉ ነገርን ግን ስለ ሰዎች ፕላን የሚያረክ ሰው ክፉ ነው። ያ ሰው የእግዚአብሔር ሰው አይደለም። በሰዎች ትዳር ላይ፣ ሰዎች በሰላም ተወዳጅተው በሚኖሩት ኑሮ ላይ፣ በእግዚአብሔር ቤት ውስጥ ክፉ ነገር ፕላን ማረክ ማሰብ ክሬት ማረክ ተጨባጭ ማስረጃ የሌለው ክፋት የሚያስብ ሰው ወይ የአጋንንት እጅ በዛ ሰው ላይ አለች፣ ወይም ደግሞ የእግዚአብሔር ሰውነት የሌለበት አስተዳደግና አኗኗር አለ። ክፋት በጣም መጥፎ ነገር ነው። ክርስቲያኖች ክፉ ሰዎች፣ ሰዎች ክፉ መሆናቸውን ስታውቁ ምክራቸውን በፍጹም መስማት አስፈልጊ አይደለም። It's very dangerous እንደዚህ ያለ ምክር። ክፉ ነገር ያለውን ሰው ስታዩ ምክር ከዛ ሰው እንዳትጠይቁ። በክፉዎች ምክር አይሄዱም ጻድቃን። በኃጢአተኞች መንገድ ኃጢአተኞች ምን ማለት ነው? በኃጢአት የሚገኝ ደስታ ኃጢአት ላይፍ ስታይላቸው የሆኑ ሰዎች የነሱን መንገድ የነሱን አካሄድ እነሱ ደስታ የሚያገኙበትን እነሱ በዓለማዊነት የሚደሰቱበትን ለራሳቸው ፍላጎት የሚኖሩበትን ነገር አካሄዳቸውን በዛ አይቃኙም። ክርስቲያኖች በሥራችሁ በጓደኝነት አብሮ በመኖር ልተዋልችልም ምትሏቸው ሰዎች ካሉ ወገኖች የመንፈሳዊ ህይወታችሁ ይጎዳል። የጻድቅን ህይወት መኖር አንችልም። ክፉ ባልንጀርነት መልካሙን አመል ምን ያረጋል? ያጠፋል። ደቀ መዝሙር የሆነ ሰው ሴሌክቲቭ ፍሬንድሺፕ ነው ያለው። ዊ ሴሌክት አወር ፍሬንድስ። እግዚአብሔር ይመስገን። እኔ ወደ ጌታ ስመጣ የደቀ መዝሙር ትምህርት የክትትል ትምህርት ማንንም ሳስተምረኝ ጌታን እንደተቀበልኩ አብራቸው የወደኳቸውን ዘመዶቼ ጓደኞቼን በሙሉ ነው የተውኳቸው። ከነዚህ ጓደኞቼ ጋራ ኦልሞስት 24 ሰዓት ማን ላይ ይበግዚ አለ እነቴን ነው መናገራችሁ አብረን እናደርበት ጊዜ ይበልጣል the moment ጌታን ስቀበል የሚታይ ድንበር ነው ያበጀሁት የሚታይ ድንበር ለምን ክርስትና መለየትን ይጠይቃል ክርስትና ምን ይጠይቃል መለየትን ይጠይቃል መለየት ሳይኖር ደቀ መዝሙርነት የለም ብዙ ክርስቲያኖች እንደዚህ ከዓለማውያኖች ጋር ያላቸው አሶሲሽን ምንም ሳይነካ ነው ክርስቲያን ሆኖ የሚኖሩት እሁድ ቸርች ክርስቲያን ናቸው ሰኞ ከዓለማውያኖች ጋር ፌዙም የኃጢያታቸውንም አካሄድ ምክራቸውንም ከነሱ ጋር ሲያገላብጡ ከሰኞ እስከ አርብ ያንን ጠጥተው ቸርች ይመጣሉ ምንድነው የሚሆኑት ቸርች ስለዚህ ደቀ መዝሙር ሆኖ የሚኖር ሰው ውድ ወገኖቼ ክርስቶስ ክርስትና ፓርት ታይም ህይወት አይደለም የሁድ ህይወት አይደለም በባይብል ስተዲ በጸሎት ጊዜ ወይም መንፈሳዊ በፕሮግራም የሚካሄድ ህይወት አይደለም ሰኞም ክርስቲያን ነኝ ማክሰኞም ክርስቲያን ነኝ ክብር ለእግዚአብሔር ይሁን ስለዚህ ሰዎች ክርስቲያን መሆኔን ስራዬ ቦታ ሊያቁኝ ይገባል ትምህርት ቤት ሊያቁኝ ይገባል እቤቴ ሊያቁኝ ይገባል ክርስቲያንነቴ ግራ የሚያጋባ አይደለም እንደ ስራ እንደ ሞያ ወይም እንደ ሆቢ የሚታይ አይደለም አም ክርስቲያን ኤቭሪ ታይም ኤቭሪዌር አስቡ ኢየሱስ ክርስቶስ ዳግመኛ ቢመጣ መቼ ነው የሚመጣው እሁድ ነው እንደሚመጣው አይ ሆፕ ነው እሁድ የሚመጣ አይመስለኝ መቼ ነው የሚመጣው ዊ ዶንት ኖ እዚህ እሁድ ቢሆን በኢስት በኩል ባሉ ላሉ ሰዎች ሰኞ ነው የሚሆነው አይደለም እንዴ መቼ እንደሚመጣ አናቀም ቀን ይሁን ለሊት አናቀም የት ምን ስንሰራ ነው የሚያገኘን ክርስቲያን የሆንኩበት ዋናው ጉዳይ ፉልፊልድ ላይሆን ያንን የሚያደናቅፍ ከተጠራውበት መንግስተ ሰማይ መግባት አላማ ካለኝ ክርስቶስን ከመከተል ጋር አብሮ የማይስማማ ነገር እንዴት መርጬ ልኖር እችላለሁ ይሄ ወገኖች የምትለመኑት አይደለም ከልባችሁ ጌታን መርጣችሁት ከሆነ በግድ መተው ያለባችሁ ነው ዓለማውያኖች ጋር ያለንን ግንኙነት ባውንደሪ ማብጀት አለብን ፌዛቸው አካሄዳቸው ምክራቸው ገደብ አለ እግዚአብሔር ይመስገን አንዳንድ ጊዜ የሚቸግረን በአንድ ጊዜ እንደዚህ መሆን ያቀተናል ምን ይሉኛል ምን ይሉኛል አረ ትልቅ ምን ይሉኛል ከዛም ይበልጣል ምን ይለኛል ነው ማለት ያለብን ጌታ የሚያይ ምን ይለኛል? ተንበርክኬ ምን ምንድነው የሚለኝ? ጌታ ምን ይለኛል የሚለው ነው የሚበልጠው። ስለዚህ እነዚህ ነገሮች ያላደረገ ሰው በእግዚአብሔር ህግ ደስተኛ አይደለም። ሁላችንም እናውቀው ነገር ልንገራችሁ። በሃጥ በክፎች ምክር እየሄደ በአጥያተኞች መንገድ ላይ የቆመ በዋዘኞች ወንበር እየተቀመጠ የእግዚአብሔርን ቃል ሲያነብ ደስተኛ የሚሆን ሰው የለም የለም በፍጹም የለም እንፈራዋለን የእግዚአብሔርን ቃል ቸርች መምጣትም አንፈልግም እዳር ነው የምንቀመጠው በቃ ወይም ደሞ በቃ አንፈልገውም ኮምፎርታብል አንሆን there is something wrong you see ስለዚህ ጻድቃን የሆኑ በህይወታቸው የሚወስዱት እርምጃ አላቸው። ኃጢያተኞች ግን እንደዚህ አይደሉም። በሙሉ የነሱ ህይወት በዚህ ላይ ተመሰረተ ነው። ንጉስ ዳዊት የሚናገረውን ነገር ልብ ማለት አለብን። ምስጉን ነው። ምስጉን ምን ማለት ነው? ምስጉን ነው ሃፒ ይላል በአንዳንድ ትርጉም ላይ ደስተኛ ነው። the moment በእነዚህ ነገሮቻችን ላይ እርምጃ ስንወስድ ውስጣዊ ህይወታችን ደስታ ያመነጫል ውስጣዊ ነገራችን ደስታ ያመነጫል ደስተኞች እንሆናለን ቸርች ስንመጣ ደስ ይለናል መጽሐፍ ቅዱስ ስናነብ ደስ ይለናል እግዚአብሔርን ስናነብ ደስ ይለናል ስለ እግዚአብሔር ምናወራው አይከብደንም የጌታን መምጣት ብናስብ ስጋት የለንም ደስተኞች ነን ክብር ለእግዚአብሔር ይሁን በዚህ መንገድ ሄዶስ ደስተኛ የሚሆን ሰው ማንም የለም የክፉ ሰዎች ምክር ጆይፉል ያረጋው ሰው የለም እንዳትከስሩ ታቃላችሁ ያለ የኃጢአተኞችን አካሄድ ሄዶ በመንገዳቸው ቆሞ እንደነሱ ተመላልሶ ደስተኛ ኃጢአት ጆይፉል አረጋው የሚባል ሰው ነው ያለ በዋዘኞች መንበር ተቀምጦ ዛሬ ጆክ ሰምቼ ተዝናንቼ መጣው ከ የሚል ሰው ደስታ በደስታ የተሞላ ሰው የለም። ሁነተኛ ደስታ ከሰው ውስጥ የሚፈልቅ ደስታ ከነዚህ አይገኝም። ስለዚህ ደቀ መዝሙር የሚሆን ሰው አቋም የወሰደ ቁርጥ ፍርጥም ያለ አቋም የወሰደ ሰው መሆን ይጠይቃል። መንፈሳዊ እድገታችሁ ትክክል ይሆናል። ጤናማ ትሆናላችሁ። የእግዚአብሔር ስም የተባረከ ይሁን። አያችሁት? የነዚህን ምክር የክፎችን ምክር ያልወሰደ በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ክርስቲያን ጻድቅ የሆነ ሰው ምን እንደሚሆን ተመልከ። ነገር ግን በእግዚአብሔር ህግ ምን ያረጋዋል? ደስ ይለዋል። ህጉንም በቀንና በሌሊት ምን ያረጋል? ያስባል። አንም ለሊትም ያስባል። ክብር ለእግዚአብሔር ይሁን። ይሄ እግዚአብሔር ቃል ቀንና ለሊት የሚያስበው የእግዚአብሔር ቃል ምን እንደሚያረክ ተመልከቱ። እርሱ በውሃ ፈሳሽ ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውን ሁሉ ምን ይሆንለታል? ይከናወንለታል። ያቺ ዛፍ በወንዝ ዳር ጋር የተተከለ ዛፍ ነች። አታቋርጥም። ለምን? ሁል ጊዜ እርጥበት አላት። ሁል ጊዜ ስሮቿን ብትሰድ ውሃ ታገኛለች። የእግዚአብሔርን ነገር ሁል ጊዜ የሚያስብ ሰው በቀንም በሌሊትም ምክሩ ከእግዚአብሔር የሆነለት ሰው አካሄዱ እንደ እግዚአብሔር ቃል የሆነለት ሰው ደስታው ከእግዚአብሔር የሆነ ሰው እንደዛ ያለ ሰው ምን ይሆናል? ክብር ለእግዚአብሔር ይሁን። ይለመልማል መንፈሳዊ እድገቱ ፍሬ ያለው ይሆናል። በቤተ ክርስቲያን በመኖር በዛት ይሄን ያህል ጊዜ ነው ጌታን የተቀበልኩ ማለት አይደለም። ፍሬ ያለው ክርስቲያን ይሆናል። ለምንድን ነው እሱ ይሄም ይሆነው? የእግዚአብሔርን ቃል ማሰብ ለምንድን ነው እንደዚህ የሚያረጋው? በጌታ ፍቅርና ጸጋ አሳስባችኋለሁ። ፕሊዝ አዳምጡ። አይምሮዬን ዶሚኔት የሚያረጋው የማስበው ነገር ባህሬን አደራረገን ምኞቴን ፍላጎቴን ፈቃዴን ሁሉ የመግዛት ኃይል አለው። የመግዛት ኃይል አለው። እና ራሳችሁን መዝኑ። ምን ያህል የእግዚአብሔር ቃል በውስጤ አለ? ምን ያህል የእግዚአብሔር ቃል ይመላለስብኛል? ከወንድሜ ጋራ ሲጫወት ስለ ሥራው ሲያጫውተኝ የእግዚአብሔር ቃል ምን ያህል በእያንዳንዱ ጨዋታ ውስጥ ከውስጤ ይነሳል ይቀሰቀሳል? ባለፈው እንደተመለከትነው የአንድ ክርስቲያን የኑሮ መተመኛው ቫልዩ ሲስተም ያልኩት የዓለም እይታው እንደ እግዚአብሔር ቃል ከእግዚአብሔር ቃል በተገኘ መረዳት ላይ ካልተመሰረተ ስለ ገንዘብ፣ ስለ ሥራ፣ ስለ ትዳር፣ ስለ ተለያዩ ነገሮች፣ በዓለም ላይ ስለሚሆኑ ነገሮች ያ ክርስቲያን የሚኖረው አመለካከት ከየት እንደሚመጣ አይታወቅም። የእግዚአብሔር ቃል ላይ ግን የተመሰረተ ከሆነ ማንኛውንም ነገር ሲተምን ያ ክርስቲያን እንደ ነጋዴ አይደለም የሚተምነው፣ እንደ ኢኮኖሚስት አይደለም የሚተምነው፣ እንደዚህ ዓለም ሰው አይደለም የሚተምነው፣ እንደ ኃጢአተኛ አይደለም የሚተምነው፣ እንደ እግዚአብሔር ቃል ነው የሚተምነው። ገንዘቡን እንደ እግዚአብሔር ቃል፣ ጊዜውን እንደ እግዚአብሔር ቃል፣ ህይወቱን እንደ እግዚአብሔር ቃል፣ በህይወቱ ምኞቱ እንደ እግዚአብሔር ቃል ይሆናል። የዓለም እይታው ነገሮችን የሚያይበት በሙሉ በእግዚአብሔር ቃል ይሆናል። አይኖቹ የተፈወሱ፣ ውስጡ የተፈወሰ፣ ምኞቱ በእግዚአብሔር ቃል የተቀደሰ ይሆናል። ስለዚህ ጻድቃን በክፎች ምክር ካልሄዱ በኃጢአተኞች መንገድ ካልቆሙ በዋዘኞች ወንበር ካልተቀመጡ ውድ ወገኖቼ በማን ምክር ይሄዳሉ? በቀንም በሌሊትም በሚያስቡት በእግዚአብሔር ቃል አይምሯቸው በሙሉ ይያዛል። እግዚአብሔር ይመስገን። ድሮ እኔም አውቃቸው ክርስቲያኖች ድሮ ወደ ጌታ እንደመጣው ከሌ በቃ በሙሉ በቃ በእግዚአብሔር ቃል የተሞላ ነው ይላሉ። ምን ማለታቸው ነው ስል በጻም መጽሐፍ ቅዱስን በቃሉ ያጠና ነበር መስለኝ እንደዛ ሲሉ። ምንም ነገር ሲናገር ማንኛውንም ነገር እንዴ ነው የሚናገረው? ያ ሰው እንደ እግዚአብሔር ቃል ነው የሚናገረው። just a test ride እስቲ ወሰዱ ስለራሳችሁ test ride ወሰዱና ንግግሮቻችን ሁኔታዎቻችንን በእግዚአብሔር ቃል ቀንና ሌሊት ባልተለየን በእግዚአብሔር ቃል አይምሮአችን ከተያዘ ማንኛውንም ነገር ስንመዝን ስንተምን ስንለካ እንደ እግዚአብሔር ቃል ሲሆንልን ፍሬያችንን ማቋረጥ አንችልም። ፍሬያችን በንግግራችን ይወጣል፣ በመክራችን ይወጣል፣ በምንሰጠው ምስክርነት፣ በምንናገረው ንግግር አይምሮአችን በሚመረበት መመዘኛ መተመኛ በሆነልን በእግዚአብሔር ቃል ውሳኔያችን ድርጊታችን ሁሉ ይወሰናል። ክብር ለእግዚአብሔር። ማንኛውንም ነገር ቢዝነስ ብትጀምሩ ትዳርን አስመልክቶ ቢሆን ማንኛውንም ነገር ብዙ ሰዎች ነገሮችን ሲመለከቱ አብርሃም ለምሳሌ ከጠራው ከእግዚአብሔር ጋር ነው ኑሮን አያይዞ የጠራው እግዚአብሔር የመረጠ ነገር የርስት ነገር አይደለም ጉዳዩ ከጠራው ከእግዚአብሔር ጋር ስለተያዘ ከሎጥ ጋር በተጣላበት ጊዜ እግዚአብሔር እንደሚወደው ሞሰን የሚወደው ስለሆነ የምትመቸውን እኔና አንተ ወንድማማቾች ነን ለምን በመካከላችን ጠብ ይሆን የምትፈልገው መረጣለው ያኛው የሰላምን መንገድ አይደለም ያለው እንዴ አረንታረቅ አንላይ አይደለም ያለው እንዴ በመከራ ቀን እኮ ታገዘኛል አይደለም ያለው ተማርኮ ተወስዶ ይማር ያዳነው ማን ነው አብርሃም ነው ከብቶቹ ለከብቶቹ የሚመኘው የሚመቸውን ለምለም የሆነውን ቦታ አይቶ መረጠ። ከዛ ቦታ ማማሳያ እንኳን ይዞ አልወጣ። ዶሮ እንደዚህ ነበር ማማሳያ ሲሉ ስለምሰማ ነው ይቀርታ ማማሳያ እንኳን ይዞ አልወጣው ይሉ ነበር ልጆች ይያለን እንደዚህ ሰምታችኋል። ማማሳያ ማለት በቃ አንድ እንጨት እንኳን ለማለት ነው። ሚስቱን እንኳን አልዳነችም። የነበረበትን ቤትና ንብረቱን በሙሉ ጥሎ ብቻውን ሸሽቶ ሚስቱን እንኳን መቀበር በማይችልበት ሽሽት ነው ወጣው። እስኪ ጥያቄ ልጠይቃችሁ። እግዚአብሔር ዓላማው ቢገባችሁ ፈቃዱ ቢገባችሁ የእግዚአብሔር ዓላማ ቢገባ በምድር ላይ እንዴት ነው የምትኖሩት? እግዚአብሔር ሊሰራ ካለው ከራሱ ዓላማ ጋር ነው የምንኖረው። እግዚአብሔር ይመስገን ያለንበትን ዘመን እያሰብን ነው የምንኖረው። እየፈራን ነው የምንኖረው። እየተጠነቀቅን ነው። የመንቀጥቀጥ ፍርሃት የበሽታ ፍርሃት ሳይሆን ቅዱስ ፍርሃት። እግዚአብሔር እሱን እየፈሩ ቃሉን በቀንም በሌሊትም እያሰቡ የሚያደርጉ ሰዎችን ያያቸዋል ያያቸዋል። እኔ በመሰራበት ቀን እያለ እግዚአብሔር ቀጠሮ ይቀጥርላቸዋል። እኔን ተማምናለች አይታለች በመክሬ ሄዳለች ይላል እግዚአብሔር። እኔን እያየ ያስተማርኩትን በቃል የተነገረውን እውነት እያሰበ ነው በቃሌ ወደምንቀጠቀጥ ወደዚህ ትሁት ምን አረጋለሁ እመለከታለሁ ያለው ያ እግዚአብሔር ያያቸዋል። ነዚህን ሰዎች በፓስተሩ በኩል አይደለም ያያቸው፣ በቸርች በኩል አይደለም ያያቸው፣ በሌሎች ክርስቲያኖች አይደለም ያያቸው፣ አይኖቹ በመድር ሁሉ ናቸው ያያቸዋል። እግዚአብሔር ስም የተባረከው እግዚአብሔር ስም የተባረከው ያያቸዋል። ክፉ ቀን ሲመጣ እግዚአብሔር ሊታደጋቸው ይደርስላቸዋል። እኔ ነኝ ተማመነ ሰው አለ ሂዱልኝ ይላል። መላእክቶቹን ይልክላቸዋል በክፉ ቀን ይታደጋቸዋል። ይሄ እውነተኛ ነገር ነው። እኔ በህይወቴ ዘመን በዚህ ጉዳይ ያየሁት ነገር ሁሉ ምስክርነት ለመሰከርላችሁ እችላለሁ። ክፉ ቀን ሲመጣ እግዚአብሔር በእኔ ተማምኗልና አስጥለዋለሁ ይላል። ሊበላን የመጣውን መንጋጋውን ይዝልናል። በምትሰሩበት ቦታ ላይ በምትኖሩበት ቦታ ላይ በተቀመጣችሁበት እግዚአብሔር ባስቀመጣችሁ ስፍራ ላይ ቀንና ሌሊት ቃሉን ያሰባችሁ እንደ እግዚአብሔር ቃል ጻድቃን በክፎች ምክር እንደማይሄዱ ማትሄዱ ከሆነ በኃጢአተኞች መንገድ እንደማይቆሙ ማትቆሙ ከሆነ በዋዘኞች ወንበር ማትቀመጡ ከሆነ በእግዚአብሔር ህግ ደስ ይላችሁ በቀንም በሌሊት ምትኖሩ ከሆነ እግዚአብሔር ያያችኋል። ፍሬያማ ያረጋችኋል። ይባርካችኋል። ያጽናናቸዋል። ሊመጣ ካለው ሁሉ እናንተ ለመታደግ እግዚአብሔር መላእክቶቹን ስለናንተ ያዘላቸዋል። ይሄ እውነተኛ ነገር ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ተመሰገነ። ስለዚህ ንጉስ ዳዊት ምን ይላል? ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ሲዝን የለም መንፈሳዊ ሲዝን የለም ሰመር ዊንተር ፎል ምናምን እንደምንለው አይነት አይደለም ስፕሪንግ እንደምንለው አይደለም ሲዝን የለም always continuous blessing ክብር ለእግዚአብሔር ይሁን ክፎች እንደዚህ አይደሉም ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው ስለዚህ ክፎች በፍርድ ኃጢያተኞችን በጻድቃን ማህበር አይቆሙ እግዚአብሔር የጻድቃንን መንገድ ያውቃል ለምን መንገዱ በቃሉ የተገለጠው መንገድ ሲሄዱ ያያቸዋል በቃሉ በተገለጠው የኑሮ መተመኛ የተመኑ ሲሄዱ አይቷቸዋል እይታቸው በእግዚአብሔር ቃል በተገኘ ራይ ኑሮን ያዩ ሲኖሩ አይቷቸዋል እግዚአብሔር የክፎችስ መንገድ የክፎችን ምክር እየሰሙ ይሄዱ የኃጢያተኞች ቄንጥና ኑሮ የማረካቸው ዓለማዊ ምኞት ኑሯቸውን ሼፕ ያረጋባቸው በዋዘኞች መንበር ከፌዘኞች ጋራ ቧልትና ቀልድ ያበዙ የሚኖሩ ሰዎች ክፉ ቀን ሲመጣ ይገለበጣሉ ነፋስ ጠርጎ እንደሚወስዳቸው ትቢያ ናቸው ባዶ ይሆናሉ የሰሩት ሁሉ ይፈርሳል እናንተ የቱን ነው መሆን የምትፈልጉት? ይህን ትምህርት ስጀምር ያልኩት ልንገራችሁ። እድገት መንፈሳዊ እድገት በእግዚአብሔር ቃል ነው ተባብለን የጀመርነው አይደል? በእግዚአብሔር ቃል ሰው የሚያድገው እንዴት ነው? ብዙ ክርስቲያኖች መጽሐፍ ቅዱስ ለለት ለለት ህይወታቸው ያነባሉ፣ ጥቅስ እየመረጡ ያነባሉ። እግዚአብሔር እንዲናገራቸው እንዲያጽናናቸው የለት የለት ህይወታቸውን ይመለከታሉ። መጽሐፍ ቅዱስን እንዲ ለቃቅሙ ማንበብ አያሳድግም። እግዚአብሔር ሊያጽናናችሁ ይችላል በቃሉ እግዚአብሔር ሊመክራችሁ ይችላል ግን መንፈሳዊ እድገት ግን ለከኔ ከህይወት ጋራ ከታጠረው የኔ ህይወት ጋራ የሚያያዝ አይደለም። መጽሐፍ ቅዱስ እኔ በዚህ ምድር ላይ እንደሰው ለምኖረው ኑሮ የተጻፈ መጽሐፍ አይደለም። መጽሐፍ ቅዱስ የእግዚአብሔር መንግስት ማራመጃ ነው። መጽሐፍ ቅዱስ ከኔ ኑሮ ይወጣ ነው። የነ አብርሃምን ታሪክ አይተናል እንዳትረሱ አይደለም? የነ ጳውሎስን ታሪክ አይተናል እንዳትረሱ? እስር ቤት ቢሮአቸው የሆነ እስር ቤት የማምለኪያ ስፍራቸው የሆነ የሚደርስባቸው መከራ እየተቋቋሙ ያገለገሉት የኖሩት የእግዚአብሔር ቃል የገለጠላቸው የእግዚአብሔርን ሐሳብ ስለሆነ ነው። የእግዚአብሔር ሐሳብ የእግዚአብሔር ፈቃድ የእግዚአብሔር ዓላማ ምን እንደሆነ ስለገባቸው ነው። አብርሃም ከተወለደበት አገር ከዘመድ አዝማዶቹ እግዚአብሔር አውጥቶ እኔ ወደማሳይ ምድር ግባለው ያለ ልጅ 100 ዓመት እግዚአብሔር ከኖረ በኋላ በ100 ዓመት ልጅ ሰጠው። አስተውሳላችሁ ተጠየቋችሁ በጦራት አድሚያችሁ ልጅ ቢሰጣችሁ እግዚአብሔር ማን ነው ደስተኛ የሚሆነው? አብርሃም ደስተኛ የሆነው የእግዚአብሔር ሐሳብ የገባው ሰው ስለሆነ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ዓላማ ለኔና ለእናንተ የእግዚአብሔር መንግስት ነው። የጌታ ኢየሱስ ዳግመኛ ምጽአት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ቃል በሕይወታችን የሚሰራውን ጌታ አምላክ ፈቃዱ ቢሆን በሚቀጥለው ሳምንት እናያለን። እግዚአብሔር ስም የተባረከ ይሁን። ስለዚህ መጽሐፍ ቅዱሳችሁን ስታነቡ ይሄ ትምህርት በደንብ ገብቶኛል የምትሉ ከሆነ ከዚህ በኋላ ጥቅስ ለቃቃሚ አልሆንም በሉ። ጥቅስ ለቃቃሚ አልሆንም። እኔንና ኑሮዬን የሚመለከት ጥቅስ አላባርም። የምፈልገው የእግዚአብሔርን ቃል ነው። ከዚህ በኋላ በቤተ ክርስቲያን ውስጥ ፌዘኛ ከሆኑ ሰዎች ጋር አልወዳጅም። ፌዘኛ የሰይጣን መሳሪያ ነው። በየትኛውም መንገድ በፌዝና በቧልታ አብሯችሁ የሚወዳጁ ሰዎች የምትማሩትን ጸጋ ከላያችሁ ላይ የዶሮ ላባ እንደሚነቀል መናፍስት በአንደበታቸው ላይ ጸጋቸውን ይለቅማል። ፌዝና ቧልት በቤተ ክርስቲያን ጥሩ አይደለም። ክርስቲያኖች ሊቀልዱ ሊሳሳቁ ሊጫወቱ ይችላሉ። ተጀምሮ እስከሚጨረስ ፌዝ በሆነ ዓላማ መወዳጀት ጥሩ አይደለም። በፌዝ መወዳጀት ከሰዎች ጋር ጥሩ አይደለም። እግዚአብሔር የተመሰገነ ይሁን። ተቀደሰና የተከበረ ነገር መነጋገር በማትችሉበት ሁኔታ ከሰዎች ጋር አትወዳጁ። ፌዘኛ ሰው ወዳጃችሁ አይሆንም። ክፎች ክፉ ምክር የሚመክራችሁ ክፉ ነገር የሚያመነጩ ሰዎች ክፉ ነገር የሚናገሩ ሰዎች የእግዚአብሔርን ቃል ልትማሩ የምትችሉበትን የጸጋውን ቃል የምትማሩበትን እድል ይገሉባችኋል። የዲያብሎስ መሳሪያዎች ናቸው። ተዳራችሁን ወንድማማችነትን ቤተሰብነትን የቤተ ክርስቲያንን ህይወት እግዚአብሔርን ፈልጋችሁ ምትኖሩትን ህይወት የመግደል ተልእኮ አላችሁ። አላማቸው ያን ሰይጣን እነሱ እንደገደለ እናንተን የሚገላል። ዋዘኞች ኃጢያተኞች ኃጢያተኛ ላይፍ ስታይላቸው በሙሉ ብዙ ሰዎች መምሰል የሚመስሉት የሚፈልጉት ነገር አለ። በቀንም በሌሊትም የሚያስቡት ቃል የሌላቸው ሰዎች መምሰል የሚፈልጉት ዓለማዊ ሰዎች ነው። ባለባበሳቸው ባኳይናቸው ባኗኗራቸው ስታይል ከዓለም ይለቅሙታል። በቀንም በሌሊትም የሚያስቡት የአምላክ ቃል ቢኖር ኖሮ ኢየሱስን መምሰል ይመኙ ነበር። እስቲ ኢየሱስን መምሰል የሚመኝ ክርስቲያን ፈልጉ። እስቲ ክርስቶስን መምሰል የሚፈልግ ክርስቲያን እስቲ ፈልጉ። ታገኛላችሁ? እስቲ በጣም አስቸጋሪ ነው። ክርስቶስን መምሰል የሚፈልግ እስቲ ክርስቲያን ፈልጉ። ክርስቶስን የማይመስሉ ኃጢያተኞችን መንገዳቸውን የሚከተሉ ሰዎች አይጠቅሟችሁም፣ ይገሏችኋል። እውነቴን ነው የምነግራችሁ። ይህንን ነገር አቋም መውሰድ አለባችሁ። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። እቺ ቤተ ክርስቲያን የፈለገ አቅሟ ይነስ እንጂ የእግዚአብሔርን ቃል ጥለን በዚህ ቤተ ክርስቲያን አገልግሎት አይሰጥ። ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ ይሁን። ስለዚህ በቀንም በሌሊትም የእግዚአብሔርን ቃል የሚያስብ ሰው ምኞቱ ምንድን ነው? የእግዚአብሔር ሐሳብ። እይታው የእግዚአብሔር ሐሳብ። ከሰው ሲጫወት የእግዚአብሔር ሐሳብ የሞላው ነው የሚወጣው፣ የገባው ነው የሚወጣው። የእግዚአብሔር ምክር ካንደበታችን በዜማ በጸሎት አይደለም፣ በምክር በጨዋታ የእግዚአብሔር ነገር ይወጣል። ከሰዎች ህይወት ውስጥ በቀንም በሌሊትም የእግዚአብሔርን ቃል ካሰቡ ሰዎች ውስጥ ይሄ የሚወጣ ከሆነ ይሄ የማይወጣበትን ምላስ ይሄ ነገር የማይወጣበትን ምላስ ወዳጅ አታድርጉ። ውድ ወገኖቼ ጽድቅን ፍቅርን እውነትን እምነትን ከማን ጋር ተከተሉ ነው የሚሉት? እግዚአብሔርን መስለው ከሚኖሩ ሰዎች ጋር ነው። እግዚአብሔር ስም የተባረከ። የዘራ ነው ዘር እንክርዳድ እየበቀለበት ከሾህና ካሜኬላ ጋር አብሮ እንዲበቅል የሚፈልግ እስኪ እጁን ያውጣ። አልፈልግም የሚል እንክርዳድ አልፈልግም የሚል አትፍቀዱ። እኔ በቤተ ክርስቲያን አንዳንድ ሰዎች ዱሮ በጣም ብዙ ጤናማ ያልሆነ አካሄድ ምን እኔ ጓደኛ አልፈልግም ክርስቲያን ነው ፈልገው ላቸዋለሁ። I'm not your friend, I'm your Christian brother. እግዚአብሔር ይመስገን ክርስቲያን ወንድም ነው መሆን ፈልገው። ወገኖቼ ክርስቲያን ወንድም እህት እንዲሆኑ ነው። ዓለማዊ መልክ ያለው ወዳጅነት ቁሻሻ ነው። ዓለማዊነት ያለው ፍቅር ጸያፍ ነው። ቅድስና እግዚአብሔር መፍራት ወንድማማችነትን ሰማያዊ ነገርን ለማስተናገድ የማይመች ሪሌሽንሺፕ ጥፋት ውስቁልና የሚያመጣ ነው። እግዚአብሔር ከዚህ ሁሉ ያጽዳን። ንጉስ ዳዊት የመዝሙር ሁሉ መዝሙር ያደረገው መዝሙር ምዕራፍ 1 እግዚአብሔር ቃል ስፍራ የሰጠ ነው። ቀደም እንዳልኳችሁ አይውሽ ዘማሪ ነኝ የሚሉ ሰዎች ሁሉ እንደ ንጉስ ዳዊት መዝሙር ምዕራፍ 1 ያገልግሎት የሁሉ መጀመሪያ ነው ቢሉ ጥሩ ነው ብያቸዋለሁ። ዛሬ እግዚአብሔርን ቃል የማይወዱ መዝሙር እንደ ጥቅስ የሚያነበንቡ ዘማሪ ብቻ የሆኑ ሰዎች ከሌ ክርስቲያን ሆነ እንደ ሲባል አንድ ጊዜ አሉ ይዘምራል አሉ። በመዝሙር ክርስትና የለም። መዝሙር ምዕራፍ 1 የሚያስተምረን በቀንና በሌሊት ቃሉን የሚያስቡ እንደ ንጉስ ዳዊት ያሉ በክፎች ምክር የማይሄዱ በኃጢያተኞች መንገድ የማይቆሙ በዋዘኞች መንበር የማይቀመጡ ቅዱሳን የዘመሩት መዝሙር ነው መዝሙረ ዳዊት። ለሚቀጥለው ሳምንት እንድታነቡትም ፈልገው ክፍል አለ። መዝሙር 119ን በሙሉ እንድታነቡት በዚያ ውስጥ የእግዚአብሔርን ቃል ሰው በማንበቡ የሚያገኛቸውን ጥቅሞች የእግዚአብሔር ቃል በማንበብ ሰው የሚያገኘውን ጥቅም በሙሉ ለቅማችሁ ማስተዋሻ እንድታወጡ አሳይመንት። መዝሙር 119 በቅንፍ ረጅም ቁጥር ያለው ነው ከመጽሐፍ ቅዱስ ክፍል። የእግዚአብሔርን ቃል በማንበብ ሰው የሚያገኘውን ጥቅም በሙሉ ለቅም አርጋችሁ እንድታወጡ እግዚአብሔር ይባርካችሁ። ኃጢአተኞች ስለዚህ ክፎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም ይላል። ይሄ ማለት አንድ አይደለም ስታተሳቸው ፖዚሽናቸው። ኃጢአተኞች በፍርድ ቀን በጣም መሰረት የላቸው አለ አይደለም። ምን ይላል በዚህ ቦታ ላይ ቁጥር 4 ላይ ነፋስ ጠርጎ እንደሚወስደው ስታንድ ፈርምነስ የላቸውም። ለዚህ በጣም አይነተኛ ምሳሌ እንመልከት። ጥሩ ሚሆንልን ምሳሌ መጽሐፍን እኔ ምዕራፍ 1 ላይ በጣም ብዙ ነገሮች ምሳሌ መጽሐፍ አንብቡት ፕሊስ በጣም ትጠቀማላችሁ። ከቁጥር 20 ጀምሮ ላንብበው። ጥበብ በጎዳና ትጮሃለች በአደባባይ ድምጿን ከፍ ታደርጋለች በአደባባይ ትጣራለች በከተማይቱ መግቢያ በር ቃልን ትናገራለች። እናንተ አላዋቂዎች እስከ መቼ አላዋቂነትን ትወዳላችሁ? ፌዘኞችም ፌዝን ይፈቅዳሉ ሰነፎችም ዕውቀትን ይጠላሉ። ወደ ዘለፋዬ ተመለሱ እነሆ መንፈሴን ምን አረጋግላችኋለሁ አፈስላችኋለሁ ቃሌን ምን አረጋግላችኋለሁ። አያችሁት ማነቼን የምትናገረው? ጥበብ። ጥበብ ምንድነው አላማዋ? ማስተማር ነው። በጠራው ጊዜ እንቢ ስላላችሁ እጄን በዘረጋው ጊዜ ማንም ስላላስተዋለ ምክሬን ሁሉ ግን ቸል ስላላችሁ ዘለፋዬን ስላልፈቀዳችሁ እኔም ስለዚህ በጥፋታችሁ ምን አረጋለሁ? ስቃለሁ። ጥፋታችሁ በመጣ ጊዜ አላግጥባችኋለሁ። ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ ጥፋታችሁ እንዳውሎ ነፋስ በመጣ ጊዜ ጭንቅና መከራ በወረደባችሁ ጊዜ ማንም ሰው ቀድም ብያችኋለሁ ይሄን ነገር በክፎች ምክር እየሄደ በኃጢአተኞች መንገድ እየቆመ በዋዘኞች ወንበር እየተቀመጠ ክፉ ቀን ሲመጣ ደስተኛ የሚሆን ሰው የለም የሚጨነቅ እንጂ። ለምን? ምስጉን ነው ያለው ንጉስ ዳዊት። ደስተኛ የሚሆን ሰው በእግዚአብሔር ሕግ ደስ የሚሰኝ ነው፣ እግዚአብሔርን ሕግ የሚያስብ ሰው። ስለዚህ ክፉ ነገር ሲመጣ ጭንቅ ሲመጣ ምን እንደሚሆኑ ተመልከቱ። ቁጥር 27 ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ ጥፋታችሁ እንዳውሎ ነፋስ በመጣ ጊዜ ጭንቅና መከራ በወረደባችሁ ጊዜ የዚያን ጊዜ ይጠሩኛል እኔ ግን ምን አላረግም አልመልስም። ተክተው ይሹኛል እኔ ግን ነገር ግን ምን አያረጉኝም። እግዚአብሔር ቀርቦ ሳለ ፈልጉት ነው እንጂ ርቆ ሳለ ጥሩት የሚል የለም። እሺ ምን እንደሚል እውቀትን ምን አርገዋልና ፕሊስ 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 ቀና ብላችሁ ያያችሁኝ ስሙኝ አንድ ጊዜ። የእግዚአብሔርን ቃል ማንበብና ማጥናት ነው። እግዚአብሔርን አላማና ፈቃዱ ለማወቅ ፍላጎት የሌለው ሰው ምን እንደሆነ ነው የሚነግረን። እውቀትን ጠልተዋል፣ እግዚአብሔርን መፍራት አልመረጡም፣ ምክሬን አልፈቀዱም፣ ዘለፋዬን ንቀዋል። ሃርድ አታብሉኝ ነው የሚሉት። መመከር፣ መገሰጽ፣ በእግዚአብሔር መንገድ ለመሄድ መስተካከል፣ መሰራት አይፈልጉም። ተወልደው በቤተ ክርስቲያን ያደጉ ናቸው። በቃ እንደዚሁ ፕሮሰስ። ዘለፋዬን ሁሉ ንቀዋል፣ ስለዚህ የመንገዳቸውን ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ። አላዋቂዎችን ከጥበብ መራቅ ይገላቸዋል፣ ሰነፎችን ቸልተኛ መሆን ያጠፋቸዋልና። ቁጥር 33 የሚሰማኝ ግን ምን ያረጋል? በርጋታ ይቀመጣል፣ ከመከራም ስጋት ያርፋል። ክፎች ግን በዚያን ጊዜ በጭንቅ ይያዛሉ። ውድ ወገኖቼ ክርስትና በጅምላ እንደ አሜሪካን ሲቲዝንሺፕ ከዛሬ ጀምሮ ሲቲዝን ሆናችኋል አይደለም፣ ህይወትን የሚጠይቅ ኑሮ ነው። እግዚአብሔር ይመስገን። የእግዚአብሔር ቃል በልባችን በቀንም በሌሊትም ልናስበው በምንችል መንገድ ከሌለ ፍሬ ያለው የሚያድግ ህይወት ሊኖረን አይችልም። ደቀ መዝሙርነት ስልጣን አይደለም በየመለው ለዚህ ነው ከዛሬ ጀምሮ እግዚአብሔርን ቃል ሳነብ ከኔ ኑሮ ያለፈ ከኔ ክልል የወጣ ለችግሬ መጠገኛና መጽናኛ በሆነ መንገድ ማንበብን ተዋለው እግዚአብሔር በዚህ መንገድ ሊናገረኝ እሱ ይችላል ነገር ግን የአምላኬን ፈቃድና ሐሳብ ላስብ ንጉስ ዳዊት ምኑን ነው እሱ ቀንና ሌሊት ያስባል የሚለው ህጉን ልብ በል ህጉን በል እስቲ አያችሁት ኛ ምን ለቃቀሞ የተስፋ ቃል የሚያጸናና አይዞሽ አይዞም ይል ነው ህጉን ነው በቀንና በሌሊት የሚያስበው የእግዚአብሔር ህግ ሲሉ በብሉይ ኪዳን ህግ ሲሉ አስርቱ ትእዛዛት ማለት አይደል የእግዚአብሔርን ስርዓቱን ለቅዱሳን አካሄድ መንገድ ማቅኛ የሚሆነውን ትምህርት ሁሉ ነው የሚሉት በነገራችን ላይ ቶራ ማለት ኢንስትራክሽን ማለት ነው ህግ እኛ እንደምናቆ እንደምን ኢንስትራክሽን ቲቺንግ ማለት ነው ቲቺንግ ነው የሚሉት አይሁዳውያን ኢትስ ኢንስትራክሽን እግዚአብሔር ሰዎችን ኢንስትራክት የሚያረግበት የሚያስተምርበት ማለት ነው እግዚአብሔር ስም የተባረከ ይሁን በእግዚአብሔር ቃል ምን እናረጋለን ደስተኞች ልንሆን ይገባናል እግዚአብሔር ስም የተባረከ ይሁን እግዚአብሔር ቃል ደስ እንዲያሰኘን ስርዓቱን እንድንፈልግ ክፉ መካሪ በክፉ ተመካሪ ከመሆን እግዚአብሔር ያድነን አሜን ክፉ ምክር ከፍቅር ጋራ የተጣላ ከእምነት ጋራ የተጣላ ከሰላም ጋራ የተጣላ እግዚአብሔርን ከመፍራት የተጣላ የማላየት የማጣላት ሰዎችን የማንቋሸሽ ሌብል የመስጠት የክስ ሰይጣናዊ ባህሪ ያለው ክፉ የሚባል ነገር ምክር አርጋችሁ ካፋችሁ እንዳታወጡ ካፋችን አይወጣ እግዚአብሔር ከዚህ ያድነን እንደዚህ ያለ ምክር ከሚሰጡም ሰዎች እግዚአብሔር ያድነን የኃጢአተኞች መንገድ ኃጢአተኛ ላይፍ ስታይልን እሷን ባደረገኝ እሱን ባደረገኝ ብላችሁ የዓለማዊ ሰው ቄንጥና ላይፍ ስታይልን አትኮርጁ ምሰሉኝ ያለ ጌታ አለንኛ ክብር ለእግዚአብሔር ይሁን እንዴት ኢየሱስን መምሰል ይችላሉ እሺ የውጭ ሰዎችን መምሰል የለመዱ ልጆች አባቱን እናቱን መምሰል አይፈልጉም ኢየሱስን እኛ ምን መስለው እግዚአብሔር የተመሰገነ ይሁን ፌዝ ቀልድ ቧልት በእግዚአብሔር ነገር ማሾፍ መቀለድ እንደነዚህ ያሉ ነገሮች ሰይጣን የቅዱሳንን ጸጋ ከላያቸው ላይ የዶሮ ላባ እንደሚለቅም ሰይጣን መልቀሚያ ነው እግዚአብሔር ከዚህ ያድነን ክብር ለእግዚአብሔር ይሁን እነዚህን ነገሮች ላይ እርምጃ ያልወሰደ ሰው ጻድቃን የሆኑ በክፎች መንገድ ምን አረጉም አይሄዱም በኃጢአተኞች መንገድ ምን አረጉም አይቆሙም በኃጢአተኞች ወንበር ምን አረጉም አይቀመጡም ጻድቃን በቀንም በሌሊትም የሚያስቡት ምስጉን ህይወት ያሰጣቸው ደስተኛ ህይወት ያስገኘላቸው የእግዚአብሔር ቃል አለ በታምኑም ባታምኑ ደግሜ ልንገራችሁ ዛሬ ቤተክርስቲያን ቅዱሳንን የሚቀድሰው ነው እግዚአብሔርን ቃል ከሰዎች ህይወት የሚያሳጣ ስራ መስራበት ቀን ነው ቅዱሳንን የሚያዘጋጀው ነው እግዚአብሔርን ቃል አጥፍተው የሚያጠፋ ትምህርት የሚያስተምሩ አገልጋዮች የበዙበት ጊዜ ነው ዛሬ ኢንተርቴይንመንት ነው በቸርች ያለው በመዝሙር እየተዝናናን ነው ምን ኖር በእግዚአብሔር ቃል የተሞሉ እነ መዝሙር እነ ዳዊት እንደሚዘምሩት እግዚአብሔር ያዘምራን እንደዘፋኝ ከመዘመር ያድነን አሜን እንደዘፋኝ ከመዘመር ያድነን አሜን ወገኖቼ እንደዘፋኝ ከመዘመር ያድነን አሜን በእግዚአብሔር ቃል በተቀደሰ የእግዚአብሔር ቃል ባመጣው ምስጉን ህይወት ተሞልተን ማምለክን እግዚአብሔር ለቤተክርስቲያን ይመልስላት እንጸልይ ኦ ሃሌሉያ ሉል እግዚአብሔር የተባረከውን የኢየሱስ ክርስቶስን ስም በዚህ ቦታ ጠራለሁ ከወገኖቼ ጋራ ጌታ ሆይ የተባረከውን የኢየሱስን ስም ጠራለሁ ለምስጉን ህይወት ብቁ የሚያደርገንን ጌታ ሆይ የጻድቃንን ህይወት እንድንኖር የሚረዳንን አምላካችን እግዚአብሔር አንተ ለቅዱሳን ያሰመርከውን መንገድ እንድንሄድበት ምክራችን ከምክርህ እንዲሆንልን ደስታችን ከደስታ ጋር እንዲስማማልን እግዚአብሔር ሆይ ካልዳኑ ሰዎች ጋራ